Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw.
ይህ እንደ አውሮፓውያን የዘመን አቆጣጠር በ1998 ዓ.ም ተሰርቆ የወጣ 18ኛው ክፍለ ዘመን ሳይሆን እንዳልቀረ የሚገመት የኢትዮጵያ ንጉሠ ነገሥት ዘውድ ነው። ማብቂያ የሌለው የሚመስል ቁጣና ማስፈራሪያ ያስከተለ ለ20 ዓመታትም የግጭት ርዕስ ሆኖ የዘለቀ እዚህ ሮተርዳም ውስጥ ተደብቆ የቆየና በሰሜን ኢትዮጵያ ራቅ ብሎ ወደሚገኘው የመጣበት ስፍራ መመለስ ያለበት ልዩ ጥበባዊ ቅርስ ነው ሲል ይንደረደራል። ከብዙ ዓመታት ጥበቃ በኋላ ባለፈው ዓመት እውን ለመሆን የበቃ ረጅም ጉዞ ትረካ ነው። 18ኛው ክፍለ ዘመን ታሪካዊ ቅርስ የሚመጥን በቁርጠኝነት የተነሱ አንድ ኢትዮጵያዊ ከፈሉትን ዋጋ ይዳስሳል። አሁን ጉዞ ወደ 18ኛው ክፍለ ዘመን ከሮተርዳም ነው የምንነሳው።
Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw. Gestolen in 1998, al 20 jaar, een onderwerp van conflict. Dat resulteert in een eindeloze serie dreigtelefoontjes. Een uniek kunstvoorwerp, verborgen gehouden in Rotterdam, moet terug naar de plek waar het thuis hoort. Een stad in het afgelegen noorden van Ethiopië.
ቀደም ብዬ ያስተዋወቅኳቸው ባለታሪክ ናቸው እንግዳችን ሲራክ አስፋ ይባላሉ። አቶ ሲራክ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ።
አመሰግናለሁ አቶ አሉላ፣ እንኳን ደህና ቆየኸኝ።
ማክስ የተባለ የፕሮዳክሽን ኩባንያ የቀረጸውና የህይወት መንገዶን ዛሬ በሰፊው የምንወያይበትን ለየት ያለ ታሪክ የሚመለከት ቪዲዮ ነው በመግቢያ ያደመጥነው። 42 ደቂቃ የሚዘልቅ በደች ቋንቋና በእንግሊዝኛ ተመልሶ ይተረካል። ሰው የቋንቋውም ተናጋሪ ነው። ምናልባትም ከእድሜው 20 ዓመቱን የወሰደ የረጅም ጉዞ ታሪክ ነው። ስለምንድን ነው ይሄ ታሪክ?
አዎ አቶ አሉላ፣ ይሄ ቅርስ የዛሬ 21 ዓመት እጄ ላይ የገባ ነው እና እንዳገኘሁት ምንድን ነው የወሰንኩት፣ ይሄ የኢትዮጵያ ቅርስ ነው፣ ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት። እና ከ20 ዓመት ጥበቃ በኋላ በህልሜም በእውኔም ያላለምኩት ነው። በእርግጥ ኢትዮጵያ ውስጥ ለውጥ ይመጣና አዲስ ጥሩ ብሩህ ጊዜ መጥቶ ጠቅላይ ሚኒስትር አብይ አህመድ የሚመሩት እነዛ ሰዎች ልክ ስልጣኑን ሲይዙ ይሄ ነገር አሁን መመለሻ ጊዜው መጥቷል፣ ስለዚህ አሁን ልጀምር ብዬ ጀመርኩት። ያው ከሰሜን ኢትዮጵያ ነው። ያኮቦ ፕሮፌሰር ያኮቦ ከኮክ ዩኒቨርሲቲ እዚህ ቤት መጥቶ የቅርሱን እውነተኝነት እንዳረጋገጠው በተለይም ሰሜን ኢትዮጵያ ተነስቶ ተሰርቆ እዚህ የደረሰ
ግሩም ጥያቄዎችን እናነሳለን። የቅርሱም ታሪክ የተጓዘውን መንገድ፣ እርሶ የገጠሙትን ቀደም ብለው ጨረፍ አድርገው ያነሷቸውን ሁኔታዎች እናያለን። ግን እነኚህ ያለፈው 20 ዓመታት ቀላል እንዳልነበሩ በቪዲዮ በደንብ ይተረካል። ድንገት ሊፈነዳ የሚችል አንዳች ሚስጥር የያዘ ይለዋል በቪዲዮ። እንግሊዘኛውን ነው ወደ አማርኛ የመለስኩት። የተሰረቁ የኪነ ጥበብ ስራዎችና ቅርሶችን መርማሪ የሆነ አንድ ሰው ጋር የጀመሩትን ጉዞም ይተርካል። የመጀመሪያው ሰው አርተር ብራንድ በዚህ ሁኔታ ውስጥ መከሰታቸው ሁኔታውን ሁሉ የቀየረ ይመስላል። ከዚያ በፊት የነበረው 20 ዓመታት ግን አደገኛም ፈታኝም የነበረ ይመስላል። እና እስኪ መለስ ብለው በመጠኑ ያጫውቱን ስለሱ ጊዜ።
እንግዲህ ይሄ ያለፈው 20 ዓመት እኔ ቅርሱን ሳገኘው በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዶክተር አንድ ላይ ስንኖር እሷ ማታ ስትሰራ የነበረው ወረቀት ጠፍቶ ያንን ወረቀት ፍለጋ የኔም ሳምሶናይት፣ ድሮ ሳምሶናይት እያያዝን ነበር ወደ ቢሮ የምንሄደው፣ አሁን ምንም አንይዝ እና የኔም ሳምሶናይት ውስጥ አይቼ የለም ወረቀቷ፣ በቃ እስኪ እንግዳ ማረፊያ ቤት ውስጥ አይሆን አይቀርም አለች። እዛ ሄደን እውነትም አንድ ቦርሳ አለ፣ እዛን ጊዜ ፓይለቶች የሚይዙ ቦርሳ፣ እሱን እንትን ስል አገኘ ነው። እና ኢትዮጵያን አብልጠን እንወዳለን ብልም ያጋነንኩት አይመስለኝም። እና አመመን ሁለታችንም፣ በተለይ በዚህ ቤት በኩል ማለፉ። ይሄ የኢትዮጵያ ቤት ነው፣ እዚህ በኢትዮጵያ መደራደርም የለም እና ማንም ኢትዮጵያዊ ዝም ብሎ ማላቀውም ሰው እዚህ ቤት ከርሞ ሄዶ ያውቃል። እና ስለዚህ እምነትም ማጉደል ነው እና ልክ ሳይው በዛ ላይ እኔም በስደት ነው የመጣሁት እስኪ ሄድና ሳያቸው ተብዬ በቦሌ በኩል አይደለም የመጣሁትና ስለዚህ እንደዛ ለተሰደድኩላት የናፈቅኳት ሁሉ ጊዜ ደርግ ሲወድቅ ድረስ ሳልሄድ ቆይቼ እንደዛ ሲፈጠር ያማል እና ከዚያ እንግዲህ ኑ ተጀመረ አምጣ አላመጣም ይሄንን ማድረግ ያለበትን የሚመስለኝ የህግ አስከባሪው ክፍል ነው የኢትዮጵያ በጣም ደህና ሰዎች ከኢትዮጵያ የሚመጡም ነበሩ ብዙ ጊዜ የሚመላለሱ እዚህ ፓይለቶች እና አንደኛውን በጣም እንደ ወንድሜ ነው ፓይለት ነገርኩት እንደዚህ ከኢትዮጵያ ቅርስ አለ ይዞት የመጣው እና ስለዚህ ይዘህ ሂድና አንተ አትፈተሽም እንደምንም ብለህ ይዘህ ግባና ለአንድ ደብር ኃላፊ ወይ ለቤተ ክርስቲያን ኃላፊ አባቴ ደህና ቀን እስኪመጣ ድረስ ያስቀምጡት በልና ስትለው ትያማህን ሲርቅ እኔ አንተም ቦን ከነዛም ሰዎች ጋር አልጣላም አሁን ምክንያቱም የፈለጉትን ማድረግ የሚችሉ ናቸው ኢትዮጵያ ውስጥ አለኛ እንግዲያውስ አንተ እንደሱ ካሰብክ እኔ አልደራደርም በዛ አልኩኝ ከዛ በኋላ ቤቱ በደንብ መጠበቅ ጀመረ አሁን ለንደን የሚኖር ጥሩ ወንድም ያለ የዛን ጊዜ እዚህ ቤት የማይጠፋ እሱ አሁን ነው ያወቀው ዘውዱ እዚህ ቤት እንደነበረ ምክንያቱም ለሱ አስጠንቀቂያ ሰጠሁት ማንም ሰው ይመጣ ከሆነ እንዳታስገባ እኔ ከሌለው ማንም ሰው ሲደውልም እንዳትከፍት ነው ብየው አሁን በቅርቡ ደብዳቤ ጻፈልኝ ይሄ ነገሩ በይፋ ከወጣ በኋላ ለካት እዚህ ለኛል ቤት ውስጥ እንደዛ የሚያደርግህ ያንን አስቀምጠህ ነው እና እኔ እኮ ይሄ ልጅ ምን ነክቶት ነው እያልኩ ሁሉ ጊዜ አይት ነበር ይላል ከዛ እንግዲህ አሁን አርተር ብራንድ እና እኔ ለምሳሌ ስንገናኝ ቤታችንን አይተን ሁለታችንም አሃ ለካ አንድ አይነት ነው የምናስበው ተባባልን ሁለታችንም ሶስተኛ ፎቅ ላይ ነው የምንኖረው እና የብዙ ሰው ቤት አልፈህ ነው እኔ ቤት መምጣት እንድችል ዝም ብለህ መምጣት አትችልም አየ ወጥቼ ስገባም ምን ተፈጥሮ ይሆን ሰው መጥቶ ይሆን ምናምን ላለሁኝ ግን በጣም መፈራ የነበረው እሳት ነው እና ቤቱ ሙሉውን የእሳት መከላከያ ነበረው ፊልሙ ሲቀዳ ነው እንደው ካሜራቸው ድምጽ የሚመጣ ድምጽ አለ እዚህ ቤት ብለው ስንፈልግ እኔ ራሴ የረሳኋቸው በየቦታው የተወሸቁ የእሳት መከላከያዎችን እየፈለግን ያወጣ ነው
በዚህ ቅርስ ሳቢያ እሳት አደጋ ከተነሳ ቅርሱም ላይ ጉዳት እንዳይደርስ ውድመትም እንዳይከተል ስጋት ነበረውት
አዎ እዚህ ሀገር እሳት የመነሳቱ እድል አለ ሁልጊዜ ፎቅ ቤቶች ናቸው ተደራርበህ ነው የምትኖረው እና ስለዚህ ጭንቁ ምንድን ነው አንድ ነገር ተከስቶ ቅርሱ ቢጎዳ ምንድን ነው መልስ የምሰጠው ለኢትዮጵያ ህዝብ ምንድን ነው መልስ የምሰጠው አንተ ማነህና ነው ነጥቀህ ቅርሳችንን እንዲህ የምታበላሽብን ትክክለኛም ጥያቄ ነው ማን አንተን ወክለናለህና ይባልስ የሚለው አስጨንቀሃል እና ስለዚህ ሁልጊዜ ሰውነትህ እያለቀ ነው የሚኖረው እዛ ላይ ከዛ በኋላ እዚህ ቤት የምታመጣውን ሰው በደንብ ገምግመህ ነው እንጂ እንደ ድሮ ዝም ብሎ እንትና ትልም
ቪዲዮ ላይ ያስረዳል አሁን እንዳሉት የተለያዩ ሰዎች ወደ ቤቱ መጥተው እንደሚያርፉ በዚያ የሚያልፉ ሰዎች ደግሞ ድንገት ወደ ሌላ ቦታ ከመሄደው ጀምሮ በፖለቲካ እንቅስቃሴ ውስጥ ንቁ ተሳትፎ ያላቸው ወዳጅ ጓደኞቹ እንደሚመጡና ያን አይነት ነገር ከዚያ ቀደምም ለረጅም ጊዜ እንዳደረጉት ነገር ግን ድንገት ይሄን ነገር ያዩበት ሁኔታ ቀደም ብለው እንዳጫወቱን የህይወቱን ማቅጣጫ እንደቀየረ ያስረዳል ቪዲዮ ላይ እስኪ ትንሽ ገፋ አድርገን እንሂድ ይሄን 20 አመታት እንዳሉት እጆ በገባበት ጊዜ መስጠትም ወደ አገሩ መመለስም ሌላ ቦታ ማስቀመጥም የማይቻልበት ቦታ ውስጥ የገቡ ይመስላል በኋላ ላይ የገጠሙት ቅርሶች መርማሪ ባለሙያ በርካታ ቦታዎች መስል ስራዎች መስራታቸው በዚሁ ምስል ላይ ይታያል ሞንቴ ካርሎ ዩክሬን በርትስ ጋርደን የጀርመኗ የጀርመን ብዙ ቦታዎች እንዲህ አይነት የተሰረቁ ንብረቶች በየቦታው አስሶ የማግኘት ልማድ ያላቸው በመሆናቸው ይሄ ቅርስ ሲራክን ራሱንም እርሶንም ይዞት ሊጠፋ ይችላል እርሱም ይጠፋል የሚል ስጋት እንደነበራቸው እንደነገሩት እዚህ ምስል ላይ እናያለን በሳቸው ሲተረክ ነው የሰማሁት እስኪ አስረዱን በዚህ ጊዜ ምንድን ነበር አላማው ምንም ማድረግ ባልቻሉበት ሁኔታ እጅባ ቆዩበት በሌላ በኩል ደግሞ ቀደም እንዳሉት ማን ይሄን ኃላፊነት ለራስዎ እንዲወስዱ አስገድዶት ለሚል ጠያቂም አንዳንዴ ደግሞ ካንዶ ወስዶ ለግል ጥቅምም ማዋል ለራስም መበልጸጊያ ሰው ሊያደርገው ይችላል ማስረዳትም የሚችሉበትም አዳጋች ይመስለኛልና ምን ሊያደርጉ አሰቡ?
ምንድን መሰለ ያደረኩት አቷሉላ መጀመሪያ እቃው ቅርሱ እጄ ውስጥ ይገባ ኢትዮ ዲስከሽን ፎርም ላይ ወጥቼ ይሄ እንግዲህ በኢትዮጵያ 1990 በፈረንጆቹ 98 ነው። ቅርስ አለ 400 ዓመት ያህል እድሜ ያለውና ምን ይደረግ ነው ግን ማንነት አይታወቅም። ሐሳብ ጥሩ ሐሳብ የሚያመጣ ሰውና ነበር የፈለኩትና
ማንነቱን ሳይናገሩ ውይይት ከሰቀሱ
አዎ ይሄ ፎርም እንግዲህ ከመጀመሪያዎቹ በ98 በጣም ትንሽ ሰው ነው ዌብ ላይ እንትን ማድረግ ያለ ይችላል ነበርውና ብዙ ኢትዮጵያውያኖች ሐሳብ ሰጡበት። እኔ እንኳን የፈለኩት ነፍሳቸውን ይማረው ፕሮፌሰር አለመሸቴ ከጣሊያን ወንድሜ ፕሮፌሰር ተከስተ ነጋሽ ከስዊድን እነሱንና እኔ ፈልጌ የነበረው አንድ ሰው ከመሃል ብድግ ብሎ የተካባቢ ነህ የሚል ነበር የመሰለኝ እና እሱ እንትና አጥጋቢ ሳይሆን ሲቀር የሙዚየም ዳይሬክተሮች ጋር መሄድ ጀመርኩኝ። ደብዳቤ ተጻፈ እናም ሄጄ እንደዚህ ቅርስ ቢገኝ ምንድን ነው የሚደረገው ስል ምን አሳወቁኝ ለመንጠቅ እንደሚፈልጉ ግልጽ ሆነ። ሁኔታቸውን ሳይ አዎ እና የት ነው ምናምን ነው ጥያቄው። ከዛ ከአንደኛው ጋር በጣም ስንግባባ ልክሴት ናቸው ምን አሉኝ 18 ዓመት አንተ ጋር ከቆየ ያንተ ሀብት ነው የሚሆነው። እኔ የኔ ሀብት እንዲሆን አይደለም የምፈልገው እኔ እንዲመለስ ነው የምፈልገው እና ምን ማድረግ ይቻላል እስከዛ ድረስ የት መቀመጥ ይችላል ስላቸው ይሄ በጣም ከባድ ነው የሀገር የሰው ሀገር ቅርስ ይዞ እንትን ማለትና ሌሎች ሙዚየሞች ሊወስዱ ይችላሉ እኛ ግን እኔም ውሰዱ አላልኩም። አሁን እንደዛ ስታገል ኑዛዜ ማውጣት አለብኝ አልኩኝና አሁንም አለች ጥሩ ወዳጄ የቃል ጽሑፍ ሁሉ ጊዜ የምጽፍልኝ ቤታቸው ሄጄ የቃል ጽሑፍ ሁለት ገጽ እኔ ሲራክ አስፋው እንደዚህ ቅርስ ይዤ ብናምን አሁን በዛ ላይ የኤርትራው ጦርነት ልክ አስማሚያው ላይ ነው እና ጦርነቱ ተነስቶ እንዲህ አደጋው እንዲህ ከሆነ እንዲህ እንዲሆን ጦርነቱ ሲያለቅ የኢትዮጵያ ሁኔታ እንዲህ ከሆነ እንደዚህ እንዲደረግ ህወሓት ለሚቀጥለው 20 ዓመት ኢትዮጵያን ጠባቂ ሰብአዊ መብትን አክባሪ የኢትዮጵያን ጥቅም አስጠባቂ ከሆነ እነሱም ኢትዮጵያውያን ስለሆኑ ለነሱ የማይሰጥበትም ምንም ምክንያት የለም ዋናው ቅርሱ መመለሱ ነው። እንደዛ ሚል ያንን ዶክመንት አጻፍኩኝና ስጠብቅ አሁን እነዚህ የቅርሱን ያመጡት ሰዎችም አይተውኝም በየጊዜው እንትን ይላሉ ይጽፋሉ በር ላይ ይመጣሉ ይሞካከራሉ የመኪናይን ሞተር ሁሉ ነክቶ የመኪና ሞተር እንደሞቀ ነበር በር አልከፈትክም ሷም ጨከነች ጓደኛ ምናምን ሷም ሁሉ ጽፎ በደንብ ደብዳቤ ብርቱ አለ ያው ሁሉ ዶክመንት የተጻፈና ከዛ በፋክስ ወዲ ወዲያ ስንባባል በ2013 በፈረንጆች እኔ ያየ ሁሉ ጊዜ ማስበው እኔ ከሞትኩ በኋላ ነው የሚመለሰው ነው ህወሓት ይወድቃል ብዬ አልጠበቅኩም።
ስልጣን ላይ ለነበረው መንግስት ለመስጠት ግን አላሰቡም። በዚህ ምክንያት ነው ማቆየትን የፈለጉት።
አዎ ምክንያቱም ይኸውልህ እንትን ቅርስን የሚያህል ነገር አንድ ሰው ዝም ብሎ ሊያወጣው አይችልም። መንግስት ውስጥ በአገር ጥላቻም በሙስናም በገንዘብ መታለልም በጣም ባለስልጣን ትልልቅ ሰዎች ቦሌ ላይ ይሄ ዕቃ ይለፍ ብለው ካልፈቀዱ አልፈም። እኔ ባለፈው ጊዜ አንድ እንትን አረቄ ቢሽ እሱንም ለማውጣት አትችልም እንኳንስ ቅርስን የሚያህል ነገር በጣም ትልቅ ነው። እና ምንድነው አሁን እኔ ያሰብኩት ቆይ እንግዲህ ይሄ ነገር አሁን የመንግስት መውደቅም አላዋጣም ምክንያቱም እነሱም ጎበዞች ናቸው አሜሪካኖቹም በደንብ አድርገው ያዙ እዚህ ምዕራቦቹ ጋር ደንበኛ ወዳጆች ሆኑ ቻይናዎቹ ጋር ደንበኛ ወዳጆች ሆኑ አገር ከነ ህዝብ ይሸጣል በጫረታ ስለዚህ ንውሰዱ ሲባል ሁሉም መጥቶ መውጨቅ ፈለገ እና ሁሉም ወዳጃቸው ሆነ። አሁን በዛ ላይ ይሄ የሶማሌው ጦርነት አልሸባብ ለወያኔ እንትን ሰጠው ጉልበት ሰጠው አሁን እንደዛ ይሄ ሲሆን ይሄ ቃ እንግዲህ እኔ በህይወት እያለሁ ኢትዮጵያን ማላይም ቀውም የሚመለስ አይመስለኝም። ስለዚህ በ2013 ልጄ የዛን ጊዜ ገና 11 ዓመቷ ነው የአበሻ ቀሚስ በደንብ አለበስኩኝና የግራኝን መጽሐፍ በትንሹ ተርጉሜ በዛ ጊዜ ስለነበረው ስለ አፄ ልብነ ድንግል እስከ አፄ ፋሲል ድረስ ያለውን ታሪክ ፎቶ በደንብ አንስቼ በየአመቱ የየአመቱን ፎቶ አልበም አዘጋጅላታለሁኝ። እሱን እንግዲህ አንቺ ስታድጊ ይሄ ቅርስ እዚህ ቤት እንዳለ እንድታውቂ ይሄ ቅርስ ያንቺ ነው አንቺ ነሽ ኢትዮጵያን ብትወስጂው ዩ አር ዘ ኔክስት ጀነሬሽን አንቺ የሚቀጥለው ትውልድ ነሽ እና ይሄ የኢትዮጵያ ነው እንጂ የማንም ሀብት አይደለም። አሁን ያተሲለኛ ላለቀሰች ሁሉ እና አሁን ለማንም አልናገርም ትላለች። አዎ አትናገሪ፣ ግን ምን የሚያስጨንቅም አይደለም፣ ግን ለማንም እንዳትናገሪ ትምህርት ቤትም ውስጥ ናም ብዬ ከዛ በ2014 የዛሬ 7 ዓመት ሊሆን ነው እንግዲህ የዛን ጊዜ የህይወት ጓደኛ የነበረችው ልጅ ቤት ሄጄ በእንግዲህ አሁን አየህ ይሄ ተስፋ መቁረጥ ነው። በቃ ይሄ መንግስት አይወድቅም እና ስለዚህ እቃው ሌላ እጅ ውስጥ መውደቅ የለበትም ነው። አሁን የመስክር ቃልሽን እንድትሰጪኝ አልኳትና ምን ብዬ ልጻፍልህ አለች። ነው ነው እንዴ እሱንማ አችንሽ የምትጽፊው የምታውቂውን ጻፊና ኢሜይል አድርጊ ከዛ ነው ያስቀምጠዋለሁ አልኳት። እሺ አለች። አላሁንም ኢሜይሉ በ2014 የአይን መስክር ቃል ነው። ከዛ በኋላ እንግዲህ ዶክተር አብይ መጥተው ምረጡኝ ሲሉ መንቃት ጀመርኩ እና ልክ እሳቸው ሲመረጡ መጻጻፍ ጀመርኩ። እንግዲህ ብራስልስ ያለው የኢትዮጵያ ኤምባሲ ከኢትዮጵያ በጣም ደህና ደህና ሰዎች ኢንፍሉዌንሻል የሆኑ ሰዎች መንግስት ውስጥ የተማሩ ወጣቶች የሚሰሙ በደንብ እነሱን ምን እንደሆነ ሳልነገር ግን አንድ ትልቅ እቃ አለ የሚመለስ። ስለዚህ እንዴት ነው ይሄን ማድረግ የሚቻለው? እና እኔም ሆንኩ ማለም አደባባይ መውጣት አያስፈልገንም፣ ግን እቃው በድብቅ ዝም ብሎ ይመለስ ነበረ ሐሳቤ። እና ከዚያ በፊት አንድ የረሳሁት ነገር እቃውን ሰርቀው ያመጡት ሰዎች ምን አሉ? ሼክ አላሙዲን ሊገዙን እና 100,000 ዶላር ነው እንግዲህ አምጣ የሚሉኝ። እኔ ምን እላቸዋለሁ? እኔ ተራ ሰራተኛ ነኝ። እኔንም ብትሸጡኝ 100,000 ዶላር አላወጣም፣ እንኳን ባንኩ ቤት እጅ 100,000 ዶላር ልሰጣችሁ እና ገንዘባችንን አንተ የምትወዳት ኢትዮጵያን እንደፈለግ ካቅፈህ ኑር፣ ግን ገንዘባችንን ሼክ አላሙዲን ይገዙናል አሉ። እሺ ሼክ አላሙዲን ከገዙት ግን እቃው ቀጥታ ኢትዮጵያ ነው የሚሄደው እና ስለዚህ እኔ የምመርጣቸው ሰዎች ምስክሮች የሆኑና ይሄ በደብዳቤ አለ በደንብ እናንተም እኔም አደባባይ መውጣት አያስፈልገንም፣ እቃው ግን ይመለስ። ከዛ እሺ ፎቶ ላክልን አሉ። ፎቶ የተነሳ ነበር፣ እሱ ላኩላቸው። አልተሳካም፣ አየ የሌባ ነገር ስለሆነ ሁሉም ቦጨቅ ቦጨቅ ማድረግ ይፈልጋሉ። እናም ሳይሳካ ሲቀር አሁን መጨረሻ ላይ ዶክተር አብይ ልክ ጠቅላይ ሚኒስትር ሲሆን ሰዎች ማነጋገር ጀመሩ በየቦታው።
ከዚህ ጋር ተስራ ጋር የነበረን ቆይታ አላበቃም። ቀሪውን በሌላ ጊዜ ይዘን እንመለሳለን። በድረገጻችን ላይም ሙሉ ወጋችንን እናኖራለን። ለሁሉም ለአሁኑ ግን እንግዳይን አቶ ሲራክ አስፋውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።